deebina nagaatti ula.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የቦረናው ድርቅ እንደበረታ ነው። ቦረና ዞን ላይ በተከሰተው ድርቅ የሞቱት እንስሳት ቁጥር ከ70 ሺህ በላይ መሆኑን የዞኑ አስተዳደር አስታውቋል። በዚህ ላይ ያተኮረ ዘገባ ደርሶናል። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። ከሐዋሳ አንዱን ጋብዘናል። ከምርቃ በኋላ የሥራ ዕድልን ፈተና አስመልክቶ ከሕክምና ተማሪዎች ጋር የተካሄደ ውይይትም ይዘናል። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ህዳር 11 2014 ዓ.ም ምሽት ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ጦርነቱ እንዲቆም ጫና ለማሳደር እየተደረገ ባለው ዓለም አቀፍ ጥረት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ከአፍሪካ ህብረቱ አደራዳሪ ኦሉሴጎን ኦባሳንጆና ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ሆነው ጠቅላይ ሚኒስትር አብይ አህመድንና የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልን ማነጋገራቸውን የዋና ጸሐፊው ቃል አቀባይ ተናግረዋል። ቃል አቀባዩ ትናንት ለጋዜጠኞች መግለጫ ሲሰጡ ስለ ዋና ጸሐፊው ዲፕሎማሲያዊ ጥረቶች ተጠይቀው ሦስቱ መሪዎች ተቀናጅተው ኢትዮጵያውያኑን ያነጋገሯቸው በተናጠል መሆኑን ከመግለጽ በስተቀር ንግግሮቹ የተደረጉት መቼ፣ በምን ዘዴና የት እንደሆነ አላሳወቁም። ከንግግሮቻቸው የተገኘው ውጤትም አልተገለጸም። አፍሪካ ውስጥ በሦስት ሀገሮች የአምስት ቀናት ጉብኝት በማድረግ ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሴኔጋል ገብተው ከፕሬዚደንቱ ማኪሳል ጋር በሁለቱ ሀገሮች ግንኙነቶች ላይ ተነጋግረዋል። ባለሥልጣናቱ የተገናኙት በሀገሮቹ መካከል አለ ያሉትን የጠበቀ ግንኙነት ለማጠናከር መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። ብሊንከን በትናንት የናይጄሪያ ቆይታቸው ወቅት የባይደን አስተዳደርን የአፍሪካ ፖሊሲ ይፋ ባደረጉበት ንግግር ሀገራቸው የአህጉሪቱን ሀገሮች የምትመለከተው በአቻነት መሆኑንና ተጽዕኖዋን ማበርታት እንደምትሻ አመልክተዋል። ዩናይትድ ስቴትስ አፍሪካ ውስጥ የተጨበጠ ውጤት የሚያስገኝ ግልጽና በበጎ ፈቃድ ላይ የተመሰረተ የመሰረተ ልማት ስምምነቶች ውስጥ ብቻ ለመግባት ዝግጁ መሆኗን ገልጸዋል። አፍሪካ ለመንገዶች፣ ለሀዲዶችና ለግድቦች ግንባታዎቿ በቢሊዮኖች ዶላሮች የሚገመት ድጋፍ ከቻይና እንደምታገኝ ይታወቃል። እንደ ውጭ ጉዳይ ሚኒስትር በአፍሪካ የመጀመሪያ የሆነው ጉዟቸው ለዓለም አቀፍ ጤና፣ የአየር ንብረትን ቀውሶች ለመታገል፣ ለኢነርጂ ተጠቃሚነትና ለምጣኔ ሀብት እድገት ትብብሮችን በማጠናከር እንዲሁም ዴሞክራሲን በማሳለጥና ሰላምና ጸጥታን በማስፈን ላይ ያተኮረ መሆኑን በትናንቱ የአቡጃ ንግግራቸው አሳውቀዋል። ብሊንከን የኢትዮጵያው ሁከት እንዲቆም፣ ሶማሊያ ውስጥ ሽብርተኛነትን ለመዋጋት፣ ሱዳን ውስጥ የሲቪል አስተዳደር እንዲመለስ ብሊንከን ጥሪ አድርገዋል። ዩናይትድ ስቴትስ መካከለኛው ምስራቅ ውስጥ ደህንነትና ጸጥታ እንዲጠናከር ያላት ቁርጠኛነትና እርግጠኛነት ጠንካራ መሆኑን የመከላከያ ሚኒስትሯ ሎይድ ኦስተን ባህሬን ውስጥ እየተካሄደ ባለው ውይይት ላይ አስታውቀዋል። ዩናይትድ ስቴትስ ከኢራን ጋር በኒውክሌር ጉዳይ ስምምነት ላይ ለመድረስ መፈለጓና ከአፍጋኒስታን የወጣችበት የትርምስ አካሄድ የቀጠናውን ባለስልጣናት እያሳሰበ መሆኑን ዘገባዎች ጠቁመዋል። ሚኒስትር ኦስተን ዛሬ ረፋድ ላይ ማናማ ውስጥ በሰጡት አስተያየት ኢራን የኒውክሌር መርሃ ግብሯን እያሰፋች የመሆኗ አዝማሚያ የሚያበረታታ ወይም የሚያነቃቃ ጉዳይ አለመሆኑንም ጠቁመው ለማንኛውም ዩናይትድ ስቴትስ ልታደርግ የምትችለውን አቅሟን ወዳጅም ጠላትም ያውቀዋል ብለዋል። ይሁን እንጂ ለባይደን አስተዳደር የመጀመሪያው መሳሪያ ዲፕሎማሲ ነው ብለዋል ሎይድ። የጦር መሳሪያ ብቻውን ለዓለም ዘላቂ ሰላም አያስገኝም ሲሉ አሜሪካዊው የመከላከያ ሚኒስትር የቀድሞውን የሀገሪቱን ፕሬዚደንት አይዘናወርን አባባል ደግመዋል። ዊስኮንሰን ግዛቷ ከተማ ኬኖሻ ውስጥ ባለፈው ዓመት የተቃውሞ ሰልፍ ሲካሄድ ሁለት ሰው ገድሎ አንድ ያቆሰለው ወጣት ጥፋተኛ አይደለም የሚል ብይን ትናንት በመተላለፉ የተቆጡ ሰልፈኞች ትናንት አርብ ሌሊቱን የኦሬገን ግዛቷን ከተማ ፖርትላንድን ሲያመሷት አድረዋል። 200 ይሆናሉ የተባሉት ተቃዋሚዎች ከተማይቱ ውስጥ መስኮቶችን መሰባበራቸው፣ በፖሊስ ላይ የተለያዩ ቁሳቁስ መወርወራቸውና የከተማይቱን የፍትህ ማዕከል ማቃጠላቸው የተዘገበ ሲሆን ፖሊስ ሁኔታውን የሁከት አድራጎት ሲል ፈርጆታል። 5 ክሶች የተመሰረቱበት ካይል ሪትንሃውስ በሁሉም ጥፋተኛ አይደለም ሲል የፍርድ ሸንጎው የበየነው ትናንት ኩለቀን አካባቢ ሲሆን ተቃዋሚዎቹ ኦሬገኗ ፖርትላንድ ውስጥ የተሰባሰቡት ከምሽቱ 3 ሰዓት አካባቢ ነበር። በሰው ላይ የደረሰ ጉዳት ስለመኖር አለመኖሩ ወይም የታሰሩ ሰዎች ስለመኖር አለመኖራቸው የወጣ መረጃ የለም። ዩናይትድ ስቴትስ ውስጥ እድሜው 18 ዓመትና ከዚያ በላይ የሆነ ማንም ሰው የኮቪድ-19 ማጠናከሪያ ክትባት መውሰድ እንደሚችል የሀገሪቱ የበሽታዎች መቆጣጠሪያ ማዕከላት ሲዲሲ የመማክርት ጉባኤ ትናንት በሙሉ ድምፅ ወስኗል። እንዲያውም እድሜው ከ50 ዓመት በላይ የሆነ ማንም ሰው የማጠናከሪያ ክትባቱን እንዲወስድ ሲዲሲ መክሯል። የሲዲሲው የመማክርት ጉባኤ ውሳኔውን ያሳለፈው የምግብና የመድኃኒት አስተዳደሩ ለፋይዘርና ለሞዴርና የማጠናከሪያ ክትባቶች ትናንት ፍቃድ ከሰጠ በኋላ ነው። የሞዴርናና የፋይዘር ሙሉ ክትባቶችን ከወሰደ 6 ወር የሆነው ማንም ሰው የማጠናከሪያውን ክትባት መወጋት እንደሚችል የተገለጸ ሲሆን ከዛሬ ጀምሮ ስራ ላይ መዋሉ ታውቋል። በሌላ በኩል የኮቪድ-19 ክትባትን የመውሰድና ያለመውሰድ ጉዳይ አውሮፓ ውስጥ ውጥረት እየፈጠረ መሆኑ ታውቋል። የሆላንዷ የወደብ ከተማ ሮተርዳም ውስጥ የኮቪድ-19 እገዳዎችን ተቃውሞ በወጡ ሰልፈኞችና በፖሊስ መካከል በተፈጠረ ግጭት 2 ሰዎች መጎዳታቸውን ሮይተርስ ዘግቧል። ሰልፈኞቹ መኪኖችን ሲያቃጥሉና ፖሊስ ላይ ድንጋይ ሲወረውሩ ፖሊስ በሰጠው የውሃና የጥይት ምላሽ ነው 2 ሰዎች መጎዳታቸው የተነገረው። ፖሊስ እርምጃውን የወሰደው የተቃዋሚዎቹ አድራጎት ለሕይወት አስጊ ሆኖ በማግኘቱ መሆኑን ተናግሯል። የኮቪድ-19 ማንሰራራት ለ2 ዓመታት ያህል በአመዛኙ ዝግ ሆና የቆየችውን አውሮፓን እንደገና እያሰጋት ሲሆን፣ አየርላንድ ውስጥ ባልተከተቡ ሰዎች ላይ የጥላቻ ንግግሮች እየበረቱባቸው መሆኑን አይሪሿ የአውሮፓ ፓርላማ አባል ክሌር ዳሊ መናገራቸውን አሶሺየትድ ፕሬስ ዘግቧል። ኦስትሪያ ደግሞ ከፊታችን ጥር 24 ጀምሮ ክትባት ግዴታ መሆኑን አውጃለች። በአንዳንድ አካባቢዎች ደግሞ ባልተከተቡ ሰዎች ላይ የጤና አገልግሎቶች አንድም ውሱን እንዲሆኑ አሊያም እንዲወደዱ እየተደረገ መሆኑን ዘገባዎች ጠቁመዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን፣ ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ህዳር 11 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች እንለፍ። ቅዳሜውም ወደ ቦረና ይወስደናል። የቦረናው ድርቅ እንደ በረታ ነው። ቦረና ዞን ላይ በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ70,000 በላይ መሆኑን የዞኑ አስተዳደር አስታውቋል። በሌላ በኩል ሐረማያ ዩኒቨርሲቲ በድርቅ ለተጎዱ የዞኑ ነዋሪዎች ድጋፍ ማድረጉን ገልጦ ድርቁ ያስከተለውን ማኅበራዊና ኢኮኖሚያዊ ጉዳት ለመቀነስም ያግዛሉ ያላቸውን ሐሳቦች አቅርቧል። ከ50,000 በላይ እንስሳት እንደሞቱበት ባለፈው ሳምንት ያስታወቀው የሶማሌ ክልልም የድርቁን ጉዳት ለመከላከል በውጭ የሚኖሩ ኢትዮጵያውያን እገዛ እንዲያደርጉ ጥሪ አቅርቧል። አዲስ ቸኮል ነው ያጠናቀረው።
በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ የሞቱ እንስሳት ቁጥር ከ70,000 በላይ መድረሱን የዞኑ አርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ ለአሜሪካ ድምፅ አስታውቀዋል። ድርቁ ከእንስሳት ሞት ባሻገር በሰዎች ላይ ማህበራዊ ጉዳትም እያስከተለ መሆኑን ነው ዶክተር ቃሲም የተናገሩት።
70,185 ከብት ሞቷል። በዚህ ሰዓት እንደዛ ወደ 117,462 ደግሞ በሰው በኩል ነው፣ በሰው አካል በሰው ጉልበት ነው የሚነሱት። አፕሌክሲንግ አኒማልስ ናቸው። ይሄንን ያክሉ ራሳቸው መነሳት የማይችሉ እና በሰው ጉልበት መቆም የሚችሉ ናቸው። ጉዳቱ ይህንን ይመስላል። በጣም በትልቅ ቁጥሩ ያባወራ ወደ 50,552 ሰዎች ናቸው። ከብቶቻቸውን እንዲህ በጉልበታቸው እያነሱ ያሉት እና የሞተባቸው ደግሞ ወደ 28,238 አባወራ ነው። እኛ ነው 70,185 የሞተባቸው። የእንስሳቱ ጉዳት ይህንን ይመስላል። ድርቅ ደግሞ በአስተራሊስ ላይ አርብቶ አደር ላይ ሲመጣ እንደሚታወቀው እንስሳት ነው የሚገለው፣ እንስሳት ነው የሚሞትበት። ሌላ ደግሞ ከዛ በኋላ እንደ ኮንሲኩዌንስ የሚመጣ ችግሮች አሉ። ማልኒትሪሽን ትላለ፣ የፉድ ሴኩሪቲ ክራይሲስ ትላለ፣ ስቱደንት ድሮፕ አውት ወይ አብሰንቲዝም የሚባል ይቀጥላል።
ለድርቁ ተጎጂዎች እንስሳት መኖ ይዞ ወደ ቦረና ዞን ሄዶ የነበረው የሀረማያ ዩኒቨርሲቲ ልዑካን ቡድን በስፍራው ተገኝቶ የተመለከቱት በመገናኛ ብዙሃን ከሚሰሙት በላይ እንደሆነባቸው ነው የቡድኑ አባል አቶ ኑሩ መሐመድ ለአሜሪካ ድምጽ የተናገሩት።
ቦረና እንደሄድን የተወሰነ እርጥበት አለ። ኢቭን እስከ ያቤሎ ድረስ ያለው አንዳንድ ሰዎች ያቤሎ ደርሰው ስለሚመለሱ ምን ያህል ሲሪየስ እንደሆነ አያዩም። ከዛ ወደ ኬንያ አቅጣጫ፣ ወደ ደቡብ አቅጣጫ ቀጥለ ስትሄድ ወደ ሜጋ ዱብሉቅ 50 ኪሎ ሜትር አካባቢ የሚትሆን ነው። ከያቤሎ ዱብሉቅ ስትሄድ ወደዚህ ደግሞ ወደ ዲሎ የሚባል እንዲሁም ደግሞ ዲዳሃራ የሚባል ወደ አሬሮ መስመር ገባ ስትል 28 ኪሎ ሜትር ነው። አሁን የሄድነው ወደ ዲዳሃራ የሚል አካባቢ በአሬሮ መስመር ያቤሎን አለፍ ብሎ ወደ ገጠር ስትገባ እዛ ስንሄድ ያየነው ነገር ነው። በሶሻል ሚዲያ ላይ የምናየው እና ምድር ላይ ያየነው በጣም ነው ልብ የሚነካው፣ ታች የሚያደርግ ነገር ነው ያየነው።
አቶ ኑሩ 132 የቆሙ እንስሳት የሞቱባቸው ግለሰብም ማግኘታቸውን ያስታውሳሉ።
8 ኪሎ ሜትር ከያቤሎ እንደተንቀሳቀስ አንድ አዛውንት አገኘን፣ በርካታ ከብት ያለቀበትን እሱ ጋር ጎረአል። በጣም ተክዞ ቁጭ ብለው ነበረ። ምንድን ነው ስንል በጣም በእርግጥ ከመተከዝም በላይ ያደርጋል። አሁን የተወሰኑ ከብት እኛ ደግሞ የከብት አርቢ ወይም የገበሬ ልጆችን አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እናቃለን። ያሳደግነው ወተቱን የጠጣን ከብት አንድም ጥጃ አንድም ላም ሲሞት ምን ያህል ከች እንደ 132 ከብት ዛኔ እኛ ስንደርስ፣ አሁን ትኩስ የሞቱ 2 ላሞች ናቸው። እዛው በረት ስር ተኝቶ ያገኝ ናቸው ላሞች። እንደውም አቁመናቸው ከሌሎቹ ከቆሙት ትንሽ ስጋ ሰውነታቸው ላይ እያለ ነው የሞቱት። ረሃቡን አልቻሉም። ከነሱ የበለጠ ደርቆ ደግሞ ቆሞ የሚሄደውንም አይተናል። አባ ጃተኒ ሙሉ ይባላሉ። የዲዳሃራ ነዋሪ ናቸው።
አርብቶ አደሮች በዝናብ ላይ ብቻ ጥገኛ መሆናቸውን የሚቀንሱ ስራዎች መሰራት አለባቸው የሚሉት አቶ ኑሩ ከችግሩ ለመውጣት መፍትሄ ያሏቸው ምክረ ሀሳቦችም ያቀርባሉ።
አንደኛ እነዚህ ከብቶች አሁን እያለቁ ነው ያሉት። በጣም ድርቁ እስከ ተወሰነ ወራቶች ዝም ብሎ የሚቀጥል አይነት ኮንዲሽን ነው እያሳየ ያለው። እንግዲህ ፈጣሪ የሚያመጣውን ባናውቅም ማለት ነው። ስለዚህ አንደኛ ዩኒቨርሲቲዎች እና የጥናትና ምርምር አካላቶች ከዩኒቨርሲቲ ውጭ ያሉትን እንዲህ የእንስሳት ማቆያ ምርምር ቦታ ላይ ያላቸው ከሌላ ቦታ ከመውሰድ ይልቅ አሁን እነዚህን ከብቶች ወደ ጥናት ማዕከላቸው አምጥተው ዝርያቸውንም በዛው እያቆዩ ማህበረሰቡም በዛ እነሱ የደጎማ ክፍያ ቢያደርጉላቸው አንድ አማራጭ ነው። ሌላው ደግሞ ለኮንሰፕሽን ለመመገቢያነት፣ ለትልልቅ አሁን ለምሳሌ ለመከላከያ፣ ለተለያዩ ጉዳይ የሚገዙ እንስሳቶች ሌላ ቦታ አሁን ሰላም የሆነበት ቦታ ሳር ያለበት ቦታ ከብት በጣም እጅግ ውድ ነው በሀገራችን ኮንቴክስት። እዛ ግን የሚገዛቸው ጠፍቶ ወደሚወስዱት አጥቶ የት ገበያ የት አቅጣጫ እንደሚወስዱ የማያውቁትን ማህበረሰቡ ጋር ሄደው ከነሱ ግብይት ቢፈጽም። ሌላው ነገር ደግሞ ኢቭን ከብት የሚያደልቡ ሰዎች አሁን ጤነኛ የሆኑ ገና እድሜያቸው ለጋ የሆኑ እንስሳቶች ከስቶ ችግር ላይ ነው ያሉት። እነዛን ከብቶች ወደ ሆነ የማድለቢያ አካባቢ አምጥቶ አስመርምሮም ይሁን ጤንነታቸውን ቼክ አድርጎ ቢወስዱና ቢያደልቡ አጣዩ ሌላው መርዳት ነው። በአካባቢ ያሉትን አሁን ወደ 233,000 ከብቶች ናቸው ፈጣን እርዳታ፣ አለበለዚያ የሚሞቱ ማለት ነው። 238,000 ከብቶች
እስካሁን ካሳለፍነው ድርቅ ይልቅ ወደፊት ቢያንስ ለአምስት ወራት የሚጠብቀን ደረቅ ወር ይበልጥ አስከፊ ይሆናል የሚሉት የቦረና ዞን የአርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ እስካሁን ድርቁና ድርቁ ያስከተለውን ጉዳት ለመከላከል የተሰሩ ስራዎች በቂ አይደለም ይላሉ።
ባለፈው ለምሳሌ የግል ድርጅትም ሆነ ሌላም ተነሳሽነት ትልቅ ይገዛ ነበረ ወደ ቦረና ፍሎ ሲያደርግ የነበረው አሁን ሲጎረፍ የነበረው ሰፖርት ሁሉ ቆሟል። እና ትንስክ የመንግስት በኩል ራሱ በጣም ቅዝቅዝ እያለ ነው። እና ሌላ ደግሞ እኛ ፊት ለፊታችን ያለው የድርቅ ሁኔታ ትልቁ ገና እየመጣ ያለው ስለሆነ ትንስ በተጀመረው ብንቀጥል እና በተጀመረ ተሆን ብናየው እና በዛ ብናስቀጥለው በመንግስትም ሆነ ሌላ ኢንዲቪዥዋል ኢንስቲቱሽኖች ትላንትም የኤንጂኦ ኮኦርዲኔሽንም ነበረ ትላልቅ የኤንጂኦ የዩኤን ኤንጂኦዎች ያሉበት ሰሌዎችም ከማዕከላችን ነበረና አውቅተናል።
በተመሳሳይ በ50 ሺህ በላይ እንስሳት እንደሞቱበት ያስታወቀው የሶማሌ ክልል ድርቁን ለመከላከል መንግስት ከሚያደርገው ጥረት ባሻገር በውጭ የሚኖሩ የሶማሌ ክልል ተወላጆች የበኩላቸው እንዲያበረክቱ ጥሪ አቅርበዋል። በውጭ ከሚኖሩ የክልሉ ተወላጆች ወይም ዲያስፖራዎች ጋር በተዘጋጀ የምክክር መድረክ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ሙስጠፌ መሐመድ ድርቁ እስከሚያዝያ ሊቀጥል እንደሚችል አስታውቀው በውጭ የሚኖሩ የክልሉ ተወላጆችም አቅማቸው በሚፈቅደው ሁሉ ተጎጂዎች እንዲደግፉ ጥሪ ማቅረባቸውን የክልሉ ብዙሃን መገናኛ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በኢትዮጵያ ወቅታዊ ሁኔታ ዙሪያ ከሁለት የቀድሞ ዩናይት ስቴትስ አምባሳደሮች ጋር ወደ ተደረገ ውይይት ነው መወስዳችሁ። ኢትዮጵያ አሁን ያለችበት ችግር በውጭ ሀገሮች ጣልቃ ገብነት ሊፈታ እንደማይችልና መፍትሄው ከውስጥ መምጣት እንዳለበት ሁለት በኢትዮጵያ ያገለገሉ የዩናይት ስቴትስ የቀድሞ አምባሳደሮች አሳሰቡ። በሰሜን ኢትዮጵያ ላለፈው አንድ ዓመት ሲካሄድ የቆየውን ጦርነት አስመልክቶ የአሜሪካ ድምፅ ያነጋገራቸው አምባሳደር ቲቦር ናዥ እና አምባሳደር ዶናልድ ቡት በዘውግ መከፋፈል ኢትዮጵያን አሁን ላለችበት ችግር እንደዳረጋት ገልጸው ኢትዮጵያውያን ልዩነታቸውን አቻችለው በአንድ በሰላም መኖር የሚችሉበትን መንገድ መፈለግ አለባቸው ብለዋል። ዲፕሎማቶቹን ያነጋገረችው ካሮል ካስቴል ናት። ስመኝሽ የቆየ ወደ አማርኛ መልሳ እንደሚከተለው ታቀርበዋለች።
በኢትዮጵያና በጊኒ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትና በትራምፕ አስተዳደር ረዳት የውጭ ጉዳይ ሚኒስትር የነበሩት ቲቦር ናዥ እንዲሁም በኢትዮጵያ፣ ላይቤሪያና ዛምቢያ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡዝ አርብ ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ውስጥ በቆዩበት ጊዜ ኢትዮጵያውያን ለውጭ ኃይል ግፊት የማይበረከኩ መሆናቸውን ማስተዋላቸውንና የዓለም አቀፉ ማህበረሰብ ሚና ኢትዮጵያውያን የራሳቸውን ችግር በራሳቸው እንዲፈቱ ሁኔታዎችን ማመቻቸት ብቻ መሆን እንዳለበት ተናግረዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማንና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴንጆ ኦባሳንጆ ኢትዮጵያ አሁን ካለችበት ቀውስ እንድትወጣ እያደረጉት ያሉትን ጥረት ያደነቁት አምባሳደር ቡዝ ኢትዮጵያውያን ግን ለውጭ ግፊት በቀላሉ እጅ አይሰጡም ብለዋል።
ኢትዮጵያውያን ኩሩና ራሳቸውን የቻሉ ሰዎች ናቸው። ከውጪ የሚመጣን ጫና በቀላሉ አይቀበሉም። አስቸጋሪ ሊሆኑ ይችላሉ። ስለዚህ የሚያስፈልገው ከወሬ የዘለለ ተግባር ነው።
በዚህ የሚስማሙት አምባሳደር ናዥ በበኩላቸው ኢትዮጵያ አሁን ካለችበት ችግር የምትወጣው መፍትሄው ከራሳቸው ከኢትዮጵያውያን ሲመጣ ብቻ መሆኑን አስመረውበታል።
Solutions going to come from within, not from without.
መፍቴው መንጣት ያለበት ከውስጥ እንጂ ከውጭ አይደለም። ከፍተኛ ችሎታ ያላቸውን 100 የተለያዩ መልእክተኞችን መላክ እንችላለን። አሁን ነገሮች ካሉበት አንጻር ግን ምንም አይነት ልዩነት ማምጣት የሚችሉ አይመስለኝም።
አምባሳደር ናዥ አክለው የምዕራብ ሀገራት ብቻ የኢትዮጵያን ችግር ለመቅረፍ መቀናጀታቸው በቂ አለመሆኑንና ቻይናና መካከለኛው ምስራቅ ያሉ ሀገራትም የመፍትሄው አካል መሆን አለባቸው ሲሉ ሐሳባቸውን ሰጥተዋል። ሁለቱም የዩናይትድ ስቴትስ ዲፕሎማቶች ከአሜሪካ ድምጽ ዘጋቢ ካሮል ካስቲዮ ጋር በነበራቸው ቆይታ በኢትዮጵያ ሲተገበር የኖረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት ኢትዮጵያ አሁን ላለችበት ችግር መሰረት እንደሆነም ጠቅሰዋል። የደርግን መውደቅ ተከትሎ ስልጣን የያዘው የህወሓት መንግስት ይህን ስርዓት ማምጣቱን ያስታወሱት አምባሳደር ናዥ በኢትዮጵያ ውስጥ ግን አለመስራቱን ተናግረዋል።
Ethnic federalism works in a place like Switzerland where you have
ዘርን መሰረት ያደረገ የፌዴራሊዝም ስርዓት ሊሰራ የሚችለው እንደ ስዊዘርላንድ ባሉ የተለያዩ ጎሳዎች ሳይጋጩ ሀብታቸውን መጠቀም በሚችሉባቸው አገሮች ናቸው። በኢትዮጵያ ግን የሚጋሩት ድህነት በመሆኑ ሁኔታው መልኩን ቀየረ።
በኢትዮጵያ በአሁን ወቅት የሚታየው ችግር የተባባሰው የፖለቲካ አመራሮች ከህዝብ ድጋፍ ለማግኘት ዘርን መጠቀማቸው ነው ያሉት አምባሳደር ቡዝ በበኩላቸው በኢትዮጵያ የተሞከረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት የታሰበውን ውጤት አለማምጣቱ ለዚህ ልዩነት መስፋፋት አስተዋጽኦ እንዳደረገ አስምረውበታል።
This generated a lot of antagonism from other ethnic groups.
ይህ ስርዓት ከተለያዩ ከሌሎች ጎሳዎች በጣም ብዙ ጥላቻ እንዲመጣ አድርጓል። ስለዚህ አሁን ኢትዮጵያውያን ሊያደርጉ የሚገባው ወደ ኋላ ተመልሰው እንዴት ልዩነታቸውን በተቻቻለ መንገድ እንደገና በሰላም አብረው መኖር እንደሚችሉ መላ መፈለግ ነው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አድርገዋቸው የነበሩ የፖለቲካ መሻሻሎች በኢትዮጵያ ታሪክ ጉልህ ቦታ የሚሰጣቸው ነበሩ ያሉት አምባሳደር ናሽ ኤርትራ በኢትዮጵያ ጉዳይ ጣልቃ እንድትገባ የኢትዮጵያ መንግስት መፍቀዱን ግን በጥብቅ ተቃውመዋል።
He saw this as a phenomenal opportunity to get
ኤርትራ ሁኔታውን ለብቀላ እንደሚመች አጋጣሚ ነው ያዩት። ለዚያም ነው መጀመሪያ በትግራይ ህዝብና ከኤርትራ ሸሽተው በትግራይ ስደተኛ መጠለያ ጣቢያዎች ውስጥ በነበሩ ኤርትራውያን ላይ የደረሱት ሰብአዊ መብት ጥቃቶች በኤርትራ ወታደሮች የተፈጸሙት።
አምባሳደር ቡዝም የኢትዮጵያ መንግስት የፈጸመው ዋነኛ ስህተት ህወሓት በኢትዮጵያ መከላከያ ሰራዊት ላይ ያደረሰው ጥቃት ምላሽ ሲሰጥ ኤርትራ ጣልቃ እንድትገባ መፍቀዱ ነው ሲሉ የኤርትራን ሚና አውግዘዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገር ውስጥ ላለው ግጭት እያበረከቱት ያለው አፍራሽና ገንቢ ሚና የራሱን አስተዋጽኦ እያበረከተ መሆኑን አጽንኦት ሰጥተው የተናገሩት ዲፕሎማቶች በኢትዮጵያ ያለው ችግር ከስር መሰረቱ እንዲፈታ ከተፈለገ ኢትዮጵያኖች አንድ ላይ ተቀምጠው ስለወደፊታቸው መነጋገር አለባቸው ብለዋል። ከኢትዮጵያ ውጪ ያለው ዓለም አቀፉ ማህበረሰብም ለኢትዮጵያ መሆን አለበት ብለው የሚያስቡትን አቅጣጫ ከማዘጋጀት ይልቅ ህዝቡ በራሱ ችግሮቹን መፍታት የሚችልበትን መንገድ በማመቻቸት ብቻ እንዲያግዝ አሳስበዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዝግጅቱ አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር ልውሰዳችሁ። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። አንድ የንግድ ሰው የንግድ ስራ ሲጀምር ችግርን መቅረፍ አልሞ መሆን አለበት የምትለው ሄለን በቅርቡም ነዋሪነታቸውን በዚህ በዩናይት ስቴትስ ያደረጉና ከስደተኛው ማህበረሰብ የሆኑ የተሳካላቸውን የንግድ ስራ ባለሙያዎች በሰፈሩበት መጽሐፍ ላይ ጥረቷ ተዘግቧል። ኤደን ገረመው ከሄለን ጋር ቆይታ አድርጋ ተከታዩን አሰናድታለች።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ወለጋ ያለው እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትን በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም ሰማለው፣ ሶስተኛ ቋንቋ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛ ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስህን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ አፄ ዮሐንስ 4.0 ጂፒኤ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምረን ነው ሃይስኩል የምንፈተነው። ኢፍ ዩ ሪመምበር ኦልድ ባች ነበርኩኝ እና አልታወቅም ነበር እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ የኢየሱስ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋሊ ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ስገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማዬ። እኔ በምሰራው ቢዝነስ አሁን ሜክ ዲፍረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ። ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓጎሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው የምመላለሰው ኢትዮጵያ ነው። ቤተሰቦቼን ጓደኞቼን ይጠይቁኛል፣ ፕሮዳክት አምጪልን። ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር ሲፎራ፣ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው። እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይህን ነገር በቅርበት ሲመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ያልሆኑ ግን ብራንድ ብቻ አለ። ብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቅልቀውታል በየዘርፉ። እና መነሻ ምክንያቱ ምንድን ነው? ላይክ ማይንድ ሴታችን ነው፣ ላይክ አስተሳሰባችን ማለት ነው። ተከታዮች ነን፣ ፈጣሪዎች አይደለንም። ብዙ ጊዜ ይህንን ሳይ ለምን የራሳችን ብራንድ ቢልድ አናደርግም የሚለው ሀሳብ ያኔ ነው ይመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 ዓመት የሆነ ነገር ላይ ይደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው። እስካሁን ድረስ ያለው እድገት፣ ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን ደፈርሽው? ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች።
በቅርብ የሚሰራ ሰው የማውቀው ሰው የለም። ኦብቪየስሊ ለዛም ይመስለኛል ብዙ ጊዜ ማንደፍረው እኛን የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው። ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሷ አላቀማመችም። እንዴት አቀመምሽ ተብላ አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ፣ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀማም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ኢሳምቢጌስ ነው። እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ፣ ጥናት፣ ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው፣ እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሰስ ያው ሂጅበታለሁ ማለት ነው።
ሄላዝ በማለት በሰየመችው ተቋሟ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች።
ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራዎችን አባይ ነው ስሙ የሚባለው አባይ ስር ይኗል አይሻዶ፣ እንዲሁም ከባለጥለት አይሻዶ ላይ አንዱን ሼት ነው የተጠቀምኩት። ማርታ የሚባል ሼት ነው የተጠቀምኩት። አንድ አይሻዶ አንድ ከለር። ከንፈሬ ላይ ቆንጅት እንደ የተቀባሁት ቆንጅት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን ድንጉዛ። ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጅት የሚለውን ሼድ ነው የተቀባሁት። እዚህ ጋር ጉንጬ ላይ የተቀባሁት ነገር አለ፣ ብለሽ ይባላል። ብለሸራችን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ ነው። ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ ጸጉራቸውን። እሱን ሪፍሌክት ለማድረግ ነው ሀመር ገርል የሚል ብለሸር አላት። ይህንን ነው የተጠቀምኩት። ሜክሲኮ ላይ 44 ቁጥር ደብረ ወርቅ ሾፒንግ ሴንተር ያገኙናል። እንዲሁም ቤትልሄም ፕላዛ ላይ ማለን መገናኛ ሰው። በቅርብ ደግሞ 4 ኪሎ ሌሎችን ቦታዎች ላይ ሱቆችና የመክፈት ፕላኖች አሉን። ኡጋንዳ ኦልሬዲ አለን፣ ከፕሮዳክታችንን የምንሸጥበት ቦታ አለን ኡጋንዳ ላይ። ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው። እና ሳውዝ አፍሪካ ኦልሬዲ ስታብሊሽ የሆኑ ፓርትነሮች ጋር ነው አብረን እንትን የምንለው። እና ወደ አፍሪካን ሀገሮችም የመግባት እቅዱም ኦልሬዲ የጀመርናቸውም ነገሮች አሉ።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ካችን ያው ስሞቻቸው ነበርቺ ደፋር ጀግኒቲ ነው ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶችና በርቺን ለምሳሌ ማንንም ሰው ሲገዛው ልክ እንደ ጃዶር ብለን የፍሬንች ቃል እንደምንጠቀመው ሄላዝን በርቺ ሲጠቀሙ በርቺ ብለው ነው የሚሉት። ሶ ቋንቋችንንም በዛው ያስተዋውቀን ነው። ግን at the same time ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣ ሊፕስቲኩን you know inform ያረክ እንትን ነው gift ነው ራሱ ማለት ነው ቃሉና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ a percentage of it 20% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒታሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ አይነት ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ዶኔት እናደርጋለን።
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስትጠቀልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ርዕስ ደግሞ ወደ ሐዋሳ እናቀናለን። በመላው ኢትዮጵያ በፈጠራ ስራዎቻቸው ራሳቸውንና የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። እንዲህ እንደዛሬው በቅዳሜ ዝግጅታችን አንዳንዶቹን እየጋበዝን ስናስተዋወቃችሁ ቆይተናል። ለምሽቱም ታረቀኝ ሽፈራው የተባለ አንድ ወጣት የፈጠራ ባለሙያ ነው የምናስተዋውቃችሁ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከታረቀኝ ጋር ቆይታ አድርጓል።
ታረቀኝ ሽፈራው ይባላል። 45 ተወለደ፣ እዛው ልጅነቱን ማሳለፈ። ትምህርቱን እስከ 8ኛ ክፍል በኦሮሚያ ክልል ዶዶላ ከተማ ተምሯል። የሁለተኛ ደረጃ ትምህርቱና የጠቅላላ መካኒክ ሙያውን በሐዋሳ ከተማ በሚገኙ ትምህርት ቤቶችና በሐዋሳ ከተማ ፖሊቴክኒክ ተመርቋል። ለጥቆም በወልቂጤ ዩኒቨርሲቲ የመጀመሪያ ዲግሪውን መውሰድም ተናግሯል። ታረቀኝ በደቡብ ክልል ለመጀመሪያ ጊዜ በ2003 ዓመተ ምህረት የበቆሎ መፈልፈያ ማሽን የሰራ የፈጠራ ሰው ነው።
እስካሁን የፈጠርኳቸው ፈጠራዎች ከ10 በላይ የፈጠራ ስራዎች ሰርቻለሁ። ከ2003 ዓመተ ምህረት ጀምሮ ነው ወደዚህ ፈጠራ ውስጥ የገባሁት። 2003 ዓመተ ምህረት የመጀመሪያ ጊዜ ያው እንደ አርሶ አደር በማህበረሰብ እንደመውጣቴ መጣን የበቆሎ መፈልፈያ ማሽንን ህብረተሰቡ በከብቶች በዱላ እየደበደበ ነው ገለባውን ከበቆሎ ፍሬውን ከአገዳው የሚለየው ማለት ነው። ያንን ችግር በመነሳት በ2003 እና 4 ዓመተ ምህረት የበቆሎ መፈልፈያ ሳምፕል ሰርቼ እሱን ለጉራጌ አካባቢ ለሚገኙ ማህበረሰቦች አበርክቻለሁ። ከዛ በተጨማሪ 2005 ላይ የበቆሎ መፈልፈያ ድጋሚ አሻሽዬ በሳይዙን ቀንሼ አሻሽዬ መጠኑን ቀንሼ ፖርታብል በሆነ መንገድ በሁለት ሰው የሚያንቀሳቅሰው አይነት ሰርቼ በድሬዳዋ በተካሄደው የከተሞች ፎረም ላይ ተወዳድሬ ውጤት አስመዝግቤያለሁ። ከዛ በተጨማሪ ግሬደር እንዳልኩ የመንገድ መሸርሸሪያ ግሬደሮች አሉ። እነሱን ማህበረሰቡ አሁን ትልቅቅን ከገጠርን ከከተማ የሚያገናኙ ህብረተሰቦች መንገድ በሚሰሩ ሰዓት ያንን መከራየት ስለማይችሉ በትራክተር ላይ ከኋላ እየተጎተተ ወይም ግራቨር ግሬደር አሰር መሸርሸሪያ በ45 እና በ30 ዲግሪ የምትሆን የግሬደር የመሬት አፈር መሸርሸሪያ ሰርቻለሁ ማለት ነው።
የኮቪድ-19 ወረርሽኝ መከላከያ ቴክኖሎጂዎችን በአጭር ጊዜ ውስጥ መፍጠሩንም ተናግሯል።
ከዛ በተጨማሪ በ2011 ላይ ኮቪድ-19 የሚባል ሀገራችን ውስጥ ገብቷል እና በጣም በአስቸጋሪ ሁኔታ ኮቪድ ፋይቲንግ የሚል የፌዴራል ኢኖቬሽን ኢንስቲትዩት ባወጣው መሰረት 3 አይነት የኮቪድ መከላከያዎችን ሰርቼ ለመጀመሪያ ጊዜ ደቡብ ውስጥ ያስመዘገብኩት እኔ ነኝ። ኮሮና እንደገባ በ4ኛው ቀን ከፔዳል ሃንድ ወሽ ከእጅ ንክኪ የእጅ መታጠቢያ እና ሳኒታይዘር ዲስፔንሰሮች ሳኒታይዘሮችን በእጅ ሳንነካ በእግር ብቻ መርጫና ይሄ ስፕሪንክለር ብዙ ጊዜ አሁን ጣሊያን ላይ እና ቻይና ላይ በጣም ኮቪድ የፈጀው ነገር አንደኛው ምንድን ነው? እጅን ትታጠባለ ሃንድ ወሽ ነው የሚሉት ብዙ ጊዜ ሩሉ እና ሬጉሌሽኑ እጅን ትታጠባለ። ከዛ ውጪ ግን ቫይረሱ አየር ላይ 2 ሰዓት ይቆያል፣ አየር ላይ ይቆያል፣ መሬት ላይ እስከ 2 ሰዓት እስከ 1 ሰዓት ይቀመጣል፣ ብረት ላይ ይባላል። እጁን ብቻ ነው ሰው ታጥቦ የሚገባው። ከዛ በኋላ ሰው ጀርባው ላይ ጫማው ላይ ሰው በሚያስነጥ ሰዓት ይለጠፋል። ቤት ሲገባ ህፃናቶች ሚስት እንኳን ደህና መጣ ያሉ ያቀፉ ነው ብዙዋን የሞቱት ማለት ነው። ያንን በማየት ልክ እንደ ሼ ከላይ እንት ነው ሳኒታይዘር ዲስፔንሰር ነው እንደ ቤት ነገር ነው ከላይ የሳኒታይዘር ስቶሬጅ አለው ከላይ እንደ ዋተር ስፕሪንክለር አይነት እንደ ውሃ መርጫ ማለት ነው። ልክ እዛ ውስጥ ይገባና ሙሉ በሙሉ ልክ ስካን እንደማረጋ ስትረቅጠው ከታች ፔዳሉን ስትረቅጠው ሙሉ ነገር ላይ ሰውነት ላይ ይረጫል ማለት ነው። ሳኒታይዘሩ ከላይ በታንከር ስቶሬጅ ተደርጎ ተቀምጧል። ስትገባ ይረግጣል። ስትረቅጠው እንዳለ ሰውነት ላይ ይረጫል ማለት ነው። ስለዚህ ዲስኢንፌክት ያደርገዋል ማለት ነው። ቦርሳ ላይ ልብስ ላይ ያለውን ነገር ዲፌክት ያደርጋል። እግር ላይ ያለውንም ጫማ ላይ ያለውን ነገር ከስር ዲስኢንፌክት ያደርገዋል።
ታረቀኝ ሽፈራው እየሰራቸው የፈጠራ ውጤቶች እውቅና አግኝተው እንዳሸለሙትም ገልጧል።
በ2010 ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የሳይንስና ቴክኖሎጂ ኢኖቬሽን ውድድር ተካሂዶ ነበር። እዛ ላይ የተሸለምኩበት የወርቅ ሜዳሊያ ተሸልም ያለው ያ ምንድን ነው የሰራሁበት ቴክኖሎጂ ቲሸርት ፕሪንቲንግ ነው። የቲሸርት ላይ የኮፍያ ላይ እና የባነር ህትመቶች ላይ ብዙ ጊዜ አሁን ገጠራማ አካባቢ እንደዚህ ሲምፖዚየሞች ይካሄዳሉ፣ የተማሪ ምርቃት ይካሄዳል እና እዛ ላይ ብዙ ጊዜ ቲሸርት ማሰራት ሲፈልጉ ግራጁዌሽን ማሰራት ሲፈልጉ ብዙ ሰው ከተማ ይሄዳል። ዲጂታል ነው ስክሪን ፕሪንቲንጉ ማለት ነው። በማብራት ወረፋ ጠብቀው አዲስ አበባ ሄደው ምናምን ነው ያ ነገር የሚሰሩት እና በማኑዋሊ ሲልክ ስክሪን በማድረግ 6 ቲሸርቶችን በአንድ እየተሽከረከረ የሚያትም በማኑዋል ኢሚዲየትሊ እንዲደርስ አድርጌ 6 ቲሸርቶችን በአንድ ዙር የሚያትም ቲሸርት ፕሪንቲንግ መልቲ ስክሪን ፕሪንቲንግ የሚል ቲሸርት ፕሪንቲንግ ሰርቼ ተወዳድሬ በ2010-11 ላይ የወርቅ ሜዳሊያ ተሸልሜያለሁ እና አሁን ላይ ደግሞ እንደምታየው በየክልሉ በትውስጥ ከፖሊቴክኒክ እየመጣው እነዚህን አይነት የቴክኖሎጂ ስራዎች ፈጠራዎች ሰራለሁ። በግሌም አንዳንድ ወርክሾፖች የከፈትኳቸው አሉ። በማህበረሰቡ ችግር የሚፈቱ ለምሳሌ አሁን እናቶች አካባቢ መፍጫዎች አሉ፣ የቡና መፍጫ፣ ይሄ መሸክሸኪያዎች፣ በቆሎ ገብስ መፈተጊያ፣ እንደዚህ ነገሮች ከውጭ ኢምፖርት ማድረግ ስለማይችሉ በአካባቢ ባለ ማቴሪያሎች፣ በትናንሽ ማቴሪያሎች እየሰራው ያው ለናስ የሚንከም ነው። ለማህበረሰቡ ችግር የሚፈታ ወልቂጤ ወርክሾፕ አለች። በሱ መሰረት ለህብረተሰቡም እያገለገልኩ እያስተማርኩ እገኛለሁ ማለት ነው።
ታረቀኝ በኢትዮጵያ ብዛም አላደግም የሚለው የብየዳ ወይም ዌልዲንግ ቴክኖሎጂ ስልጠና ወስዶ በዘርፉም ውጤታማ መሆኑን ተናግሯል።
የጀርመን መንግስት ባመቻቸው የብየዳ ቴክኖሎጂ ስልጠና ላይ ውድድሩን ተወዳድሬ ከየክልሉ 5 ሰው የተመርጠን በብየዳ ቴክኖሎጂ አዲስ ቴክኖሎጂ ነው። አድቫንስ በሆነ በ2021 ቴክኖሎጂ የተሰራ ሚክ ወይም ማግ የሚባል ዌልዲንግ አለ። በሱ ላይ እስከ ዌልዲንግ ማስተር ደርሼ ዌልዲንግ ሰርተፊኬት ተቀብዬ አሁን በክልሉ ላይ የተለያዩ ቦታዎች ዌልዲንግ እያሰለጠኩ እገኛለሁ እና
ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል።
አዎ አንደኛ ያው የፈጠራ እንትኑ መሰጠትን ይጠይቃል፣ ማወቅን በጣም ጉጉትን ይጠይቃል። ወደ ፈጠራ ውስጥ ለመግባት ማለት ችላ ያለ ማለት ተስፋ ያለ መቁረጥ ማለት ነው። ያ ነገር በውስጤ ነበር። ምክንያቱም ያደኩበት አካባቢ ስቴት ፋርም ውስጥ ነው፣ እርሻ ልማት ነው እና ሜካናይዝድ የሆኑ ማሽነሪዎች ምናምን ናቸው እርሻ ልማት ውስጥ የሰብል የሚሰበስቡ እና እዛ ውስጥ የሹፌር ቤተሰብ እንደመሆኑ መጠን ከትምህርቴ እስከ ሰኔ ባለው ትምህርት ውጭ ሐምሌና ነሐሴን ገራጅ ውስጥ ብዙ ጊዜ አዘወትራለሁ። የገራጅ ስራ ይሰራል እንደ ረዳቱ እኛ ያገለግል ነበር እና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያለው እንዳልኩ ስቴት ፋርም ውስጥ እርሻ ልማት ውስጥ ያደጉ ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ፣ ለመውቂያ ማለት ነው ኮምፓይነር። ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲየትሊ በቃ ለምንድን ነው እቺ ነገር አልሰራም የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ኢቭን ግራጌ ዞንን ወክዬ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ ሄጄ ተወዳድሬ ከተማውንም ፕሮጀክቴንም አስተዋወቅኩኝ ማለት ነው። ሁሉ ይሄ የዚህ መነሻ ኢንተረስት ምንድን ነው? ችግር ነው፣ ችግሮችን በማየት ነው። ምክንያቱም ሙያዊ ትምህርት ተምሬያለሁ። ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው። በጣም ሰርች አደርጋለሁ እንዳልኩ ነው። አሁን ቅድም ኮሮና እንደገባ በአራተኛው ቀን ነው የእጅ መታጠቢያ ነው የሰራሁት ቻይና ላይ ያየሁት። ከዛ በኋላ ለምን ይሄን አልሰራም በሚል ያው አንዳንዴ ጸጋም ነው መሰጠትም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው።
ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ እውቅና ያላቸውን በያጆች ለማፍራት ስልጠና እየሰጡ መሆናቸውን ከአሰልጣኞቹም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ
ኢንዱስትሪ ፓርኮችን ያቸው ሙሉ ተገጣጣሚ ቤት ነው። ተገጣጣሚ ቤቶች በ18 ወር ነው ውል የሚገቡት ኢትዮጵያ ውስጥ መጥተው ማለት ነው። ያ ምንድነው ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው። መኪና ላይ ሂድ፣ ባቡር ላይ ሂድ፣ አሁን ባቡር ዝርጋታ ላይ ኤቭሪ እንትኑ ዌልዲንግ ነው ተርማይት ነው ተርሚት ዌልዲንግ ወይ ሰመርጅድ የሚባል ዌልዲንግ አለ የብየዳ አይነት ባቡር ስራ እንዳል መኪና ብትለው ብየዳ አይደለም ኤርፕሌን ብትለው ኮንቴይነሮች ራሷን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩትና አሁን ላይ እዚ ተቋም ውስጥ ለ11 ዙር ስልጣና ተሰጥቷል ለ20 ሰልጣኝ ማለት ነው ይሄ እንደ አገር አቀፍ እቅድ ተይዟል 2000 በያጆችን የማፍራት በአይሶ ስታንዳርድ ማለት ነው ማብራቅ አቋቁመን አሁን ዌብሳይት ላይ አስመዝግበናል IIW የሚባል አለ ኢንተርናሽናል ኢንስቲትዩት ኦፍ ዌልዲንግ እዛ ላይ ካስመዘገብ ነው እኛም ወደ ውጪ እየሄድን በየዳውን በየአውሮፓም በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው
ለበየዳ ቴክኖሎጂ የተሰጠውን ምግም ተናግሯል
ዳጋጣም ይሆኑ አሁን የበየዳ ማሰልጠኛ ኢንስቲትዩት ነው ያለ ነው አሁን ዌልዲንግ ይባላል በሳይንስ በየዳ ሁለት ነገሮችን ምታያይዝበት ነው ለት ነገሮችን ጆይን መታረግበት ነው ብዙ አይነት ሳይንሳዊ ሜካኒዝም አለው አገራችን ላይ ግን ይሄ የብየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ እንደ አይ ዶንት ኖ እንደ በቃ እንደ ባሪያ ስራ አርገው ነው የሚያዩት ጥቆሽሻለ እሳት አለው ብየዳ ነው አይን ያጠፋል የሚል ስፔሻሊ ሴቶች አከባይ በጣም ይፈሩታል አገራችን ላይ ያለው የብየዳ ቴክኖሎጂ በጣም ለስ ነው ይገርማል እኛን ካሰለጠነው SLV ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ ጀርመን ዌልዲንግ ሶሳይቲ የሚባል አለ የአሜሪካና የጀርመን የብየዳ ማህበራት ማለት ነው አባል ኢትዮጵያና ግብጽ የጀርመን የብየዳ አባል ሀገር ነችና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ ይገርማል 350 የብየዳ ማሰልጠኛ ኮሌጅ አለ አሁን እኛ ጋር ብዙ ጊዜ ሃየር ኤዱኬሽን ነው አይደል የሚታየው እንደ ከፍተኛ ውጤት አምጥተን ትገባ ሃየር ኤዱኬሽን እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው ተመረቀ መስገባ ምክንያቱም እንደነው አገራቸው አንደኛ በጣም ቴክኖሎጂ ስላለ ተመረቀ ቁጭ አትልም ኢሚዲየትሊ ስለምትፈልግ ነው መስገባውና አሁን ላይ እሺ ስልጣና ከወሰደን በኋላ አገሪቱ ላይ መነቃቃት ፈጥሯል የብየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው
በኢትዮጵያ የብየዳ ኬሎት ያላቸው ወጣቶች ባለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኛ ሸሸገንም
20 ሚሊዮን በያጆችን አንድ የጀርመን ድርጅት ጠይቆናል ይገርም አጋጣሚ ዛሬ ዶክመንቶችን እየተዋለዋወጥኩ ነው ያለሁትና 20 በያጆችን ጠይቆናል ወደ ውጪ ወስዶ ሊያሰራን ማለት ነው ይገርም ትላንት ነው እንደውም ይሄ ሌተር እንዳጋጣሚ የመጣልን ግን እኛ አሁን 30ችን እስክንቀን ድረስ መጀመሪያ ስንጀምረው 102 ነበር እድሉ ሲመቻች ማለት ነው እንዳልኩ ሰዓት አለው በጣም ድካም አለውና ተስፋም ይቆርጣል ምንጣባጣብም አለ እንደገና ጀርመኖቹ ደግሞ በጣም ስትሪክት ናቸው በፈተና ይጥሉዋል ምን ይያሉ ከ100 ወደ 60 ከ60 ወደ 30 ደርሰን አሁን 30 እንግዲህ በ9ኙም ክልል ላይ ነው የተበተን ነው
መንግስታውና መንግስታው ባሉን ድርጅቶች ድጋፍ ደረግላቸዋል ተብሎ ተጠየቀው ታረቀኝ
አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን ራሱ ነው አሰልጥኖ ከሱ ድርጅት እንድንወጣ አንደኛ GIZ ስፖንሰር አለን የጀርመን KfW በተወሰነ መልኩ የባንክ ኦፍ ጀርመኒ ነው እሱ ረዳናል እንደገና የፌደራል ቴክኒክና ማይን ኢንስቲትዩት አለ TI የሚባል አለ እንደምስረታ ቀን ያው አግዞናል በተወሰነ ሰፖርት አለ ነው በእነሱ ነው ስፖንሰሮችን ያገኘነው ሌላው ደግሞ በራሳችን መዋጮ ነው የሚሆነው አንድ ኦንላይን ውስጥ ከገባን ደግሞ ያው በመናገኘው ኢንካም አንጻር ያው እናሳድጋለን ማለት ነው
የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክህሎት እንዲያዳብሩ መክሯቸዋል
አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስም የሚባል ነገር የለም አልደርስም ተስፋ ያለ መቁረጥ ማለት ነው ምክንያቱም እኔ አሁን አንዳንዴ እኔ አሁን ሃየር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው 12ኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ያደርግ መልካም ነው ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደመጨረሻ አማራጭ ነው ኢንስቲትዩት ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል ኮሌጅ እንገባለን የሚል ነገር አዝማም ያለ እንደ ተስፋ መቁረጫ አይነት እንደ ስብስብ ነበር የሚቆጠሩት ይገርማልና ትልቁ ነገር ሳይንስ ነው እዛ ያለው ሙያ ነው ምክንያቱም ሙያዊ ትምህርት ነው የምትማረው ተመረቀ ብትወጣ አንድ ቀን ስራ ፈታ
በግል ድርጅቱ 3 ወጣቶችን ቀጥሮ እንደሚያሰራት ተናግሮ ታረቀኝ እዚህ ደረስኩት ተስፋ ባለመቁረጥና ያለመታከት በመስራት ነው ብሏል አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁኝ ሲልም ተናግሯል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን ለዘገባው አመሰግናለሁ አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመለሳል ተማሪዎች ከፍተኛ የትምህርት ተቋማት ውስጥ ቢያንስ ከአራት እስከ ሰባት ዓመታት ያስቆጥራሉ። ረዥም ዓመትም በከፍተኛ ትምህርት ከሚያሳልፉት ተማሪዎች መካከል የሕክምና ተማሪዎች ቀዳሚዎቹ ናቸው። ጓደኞቻቸው ተመርቀው ሥራ ሲይዙ ሲያገቡ አለያም ለሁለተኛ ዲግሪ ትምህርታቸውን ሲቀጥሉ እነሱ ግን በትምህርት ላይ ይቆያሉ። እነዚህ ዓመታት ምን ይመስሉ ይሆን? ቀዳሚው ጥያቄዋ ነው። እጅግ ብዙ ሥራ አጥ የሕክምና ባለሙያዎች በበዙበት በዚህ ወቅትስ ተመርቃችሁ ስትወጡ ምን አስባችኋል? ስትል ኤደን ገረመው ተከታዩን ጥያቄዋን አክላ በቅዱስ ጳውሎስ ሆስፒታል ሚሌኒየም የሕክምና ኮሌጅ የመጨረሻ ዓመት የሕክምና ተማሪ ሲትራ ኑረዲንንና የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነውን ዳግማዊ ሙልጌታን አነጋግራ ተከታዩን አቀናብራለች።
ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባት እና ስምንት ዓመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረጅም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜም የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ ዓመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አፈታክ በከተማ ልደሽ ሲቲ አንደኛ ምጣሽ ምልስ ይሁን ይችላል ነው እንዴ ለሚደም ኮች ተጣለ። እኔ አስራተኛ ክፍል እያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁ እንደዚህ የሚለው ላይ ነው አትኩሮቴ የነበረው እና በሰዓቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ጀስት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ላይ ነበር በዋነኝነት በተስፋ አድርጌ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንዳጋጣሚ ሆኖ ያው ህክምናም ቅዱስ ጳውሎስ ተፈተንኩኝ እንደዛም ደግሞ አለፍኩኝና ያው ቤት ሊሰባሁ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት ያገባንበት ጊዜ እኛ ትምህርት ቤት ከፕሪሚየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ አመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር ትንሽ ድንግር የማድረግ ነገር ነበረ። ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ነገኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን የሰብጀክት ማተሩን በደንብ አድርጎ አንብቦ ተረድቶ ለፈተና ዝግጅት ላይ ነው በዋነኝነት አትኩሮት ብናደርግ የነበረው ነው። ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስጣሉ።
የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ጊዜ ጀምሮ ሐኪም የመሆን ህልም አልነበረኝም። ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራሁኝ ከዛ ነው ወደ ሕክምና ሰውርት መስላይ ውጤቱ ስለነበረኝ የቀየርኩት ቁመቴ ነው። ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም። የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይሄ በመሆኑ ወደዚህ ነው የገባው።
የሕክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የሕክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይህንን ይመስላል፣ ሕክምና ትምህርት ይህን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት። ትምህርቱ በራሱና ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነይዚ ስትነቂ ማለት እንደዛ አይነት ትምህርት አይደለም የሚጠብቅሽ። ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኚ አንቺ እንደምታስቢው ውጤቶች ላታመጪ ትችያለሽ እና እነሱን ነገር አዳፍ ማድረግ በጣም ከብዶኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናል። ይሄ ቃል ፈተና የሚባል አለ፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ይህም ባነካካ ወዶት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት የትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዲህ ትገልጻለች።
በሕክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛና 2ኛ ዓመት ብዙር ትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል የር እና ፕሪ ክሊኒካል የር በሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ። የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ምን ያመኛል፣ እንደዚህ አይነት ስሜት ይሰማኛል ያል እንደሚመጣበት የተማረ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካሊ እያየናቸው ይመስለኛል። እና በጣም ደስ ይል ነበረ። እየጨመር ለመውቀታችንም እየጨመረ በሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው የሚስተዋል።
የቅዱስ ጳውሎስ ሆስፒታል የሚሊኒየም ኮሌጅ የመጨረሻ ዓመት የሕክምና ተማሪ የሆነችው ሲትራ ነስረዲን የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ብዙ ሰዎች የሕክምና ትምህርትን ቀድሞ በሀይስኩል ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ነው እንደተመከቡትም አዎ ይቻላል፣ የምንመቻል ነገር የለም፣ ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ የሚታሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሀይስኩል ተማሪ ሆኜ ቢነገረኝ ደስ ይለኛል፣ እንደ ሌሎች ሀይስኩል ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ሕክምናን እውነት እፈልገዋለሁ ወይ፣ ለምንድን ነው የሚመርጠው፣ የኔስ ብቁ ነኝ ወይ፣ እችላለሁኝ ወይ፣ ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ፣ ይሻለኛል ወይ፣ ከሌሎች የዚህ የተሻሉ አማራጮች አሉኝ ወይ፣ በኋላ ላይ ስልክ አሁን በተለይ በአሁኑ ጊዜ ያለው ጊዜ የስራ የማግኘት አኳያ ለስም ዝግጁ ነኝ ወይ የሚለውን ሙሉን ተገንዝበው መሆን ይኖርበታል። የተሟላ ጥናት መደረግ አለበት ብዬ ነው የማስበው።
ሲትራና ዳግማዊ ምንም እንኳን የሕክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነትን ለመናገር ሕክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማይ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበረ። እኔ በራሴም በራሴ እና ጊዜ አጠቃቀም ውስጥ ካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የህክምና ተማሪዎች ስራ አጥ እየሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ አለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራ ቦታዎች የሉም። ሕክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑ በሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከሕክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን ሀገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተን ከጓደኞቻችን ጋር ሆነን ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደ መጨረሻ ዓመት ሕክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን ያው በሀገራችን ውስጥ ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ፍቅር የሚያሰኝ ነገር ነው። ሰባት ዓመት ተምረን ከወጣን በኋላ ያው ስራ ማግኘት ያለመቻል ወይም ደግሞ በተማርንበት ሰዎችን ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና የሚወያዩን በተደጋጋሚ የምናነሳቸው ነገሮች ናቸው። በዛው ልክ ያው ሕክምና ኮሌጅ ውስጥ ባለንበት ጊዜ ሌሎችን ኤክስትራ ካሪኩላር የሆኑ ነገሮችን ማለት ከትምህርቱ ውጭ የሆኑትን ሌሎች ብዙም ለመስራት ጊዜውም አንዳንድ ጊዜም ደግሞ ያው ኢንትረስቶችን ባለማወቅ አንተሳሰብ አሁን ላይ እነሱን ነገሮች ሊከበር የማድረግ ከሕክምና ውጭ ሌሎች ነገሮች ላይ እንዴት ምነት ይችላሉ ወይም ደግሞ ሌሎች በፊት እንጎበድ የነበርንባቸው ነገሮች ከሕክምና ጋር እንዴት ማገናኘት ይችላለሁ የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየት እና ማሰብ ጀምረናል ማለት ነው። ይህም አንዱ እንደ ጥሩ ነው። በአንድ በኩል በጎን እንዳለ ሆኖ ይህ ነገር የምናገኝበታለን ጊዜ ነው ማስበው በአሁኑ ጊዜ ብዙ ሰው ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከሕክምና ጋር የተገናኙ ሕክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ሕክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው መስተካከል ይችላል ያለባቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ከሕክምናን ኳሊቲ የሕክምናን ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ። ኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሰስቴይነብል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ መስራት እንፈልጋለን። ከዚያም በተጨማሪም ደግሞ ፈጣሪ ፍቃድ ከሆነ ምናልባት የህጻናት ሕክምና ላይም በሸጋ ይጸደር ትመስለኝ።
ኢትዮጵያ ውስጥ በየአመቱ ከሕክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዝግጅቷ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ እሰናበታለሁ። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለአሁኑ ሰላም፣ ደህና ደሩ።
አንቺ ግን ካለሽ መጨነቅ